በመጀመሪያ ደረጃ ለጊዜያቸውና ለትብብራቸው እናመሰግናለን። አስቀድማችሁ ግን እስቲ ራሳችሁን ብታስተዋውቁ። በአቶ ጌታቸው እንጀምር።
ጌታቸው አረጋው እባላለሁኝ። ትግርኛ የሚዘጋጅ አንድ የውራይና የሚባል መጽሔት ማኔጂንግ ዳይሬክተር ነኝ።
አቶ መሐሪ ዮሐንስ።
መሐሪ ዮሐንስ እባላለሁ። በመቀለ ዩኒቨርሲቲ የፖለቲካል ሳይንስ እና ስትራቴጂ ጥናቶች መምህር ነኝ።
ውይይታችን ርዕስ የሚሆነው ህወሓት ለሶስት ሳምንታት ያህል ግምገማ ላይ እንደቆየ ተናግሯል። መግለጫ ወጥቷል ባለፈው አርብ። በግምገማው መሰረት አንዳንድ የደረሰባቸው ነጥቦች አሉ። መጀመሪያ ላንብባቸውና አንድ በአንድ እንወያይባቸዋለን። በግምገማው መሰረት የስትራቴጂያዊ አመራር ቦታ ያለው የህወሓት ማዕከላዊ ኮሚቴ በትግል ላይ የተመሰረተ አንድነት እንደሌለው፣ በመጠቃቃትና በመከላከል ላይ የተመሰረተ ግንኙነት እንደነበረው፣ ጥልቅ የሆነ ጸረ ዲሞክራሲ አመለካከትና ተግባራት እንዳሉበት፣ የአዲሱ ወጣት ትውልድንና የምሁራንን አቅም ማነጽ ማሰለፍና መጠቀም ላይ መሰረታዊ ጉድለት እንዳለበት፣ እንዲሁም የትግል አጋሮቹ ከሆኑት ድርጅቶች ጋር ችግር እንዳለበት በጥሞና ገምግሟል ይላል። እና እንግዲህ እነዚህ አብይ ነጥቦች ይመስሉኛል። አንድ በአንድ እንነጋገርበትና መጀመሪያ አሁን በግምገማ መሰረት የስትራቴጂያዊ አመራር ቦታ ያለው የህወሓት ማዕከላዊ ኮሚቴ በትግል ላይ የተመሰረተ አንድነት እንደሌለው፣ በመጠቃቃትና በመከላከል ላይ የተመሰረተ ግንኙነት እንደነበረው ገምግመናል ይላል። እስቲ ይህን ነው በመጀመሪያ ከአቶ መሐሪ ዮሐንስ እንጀምር።
እንግዲህ አመራሩ የአንድነት መንፈስ የዓላማ አንድነት መሰረት ያደረገ ግንኙነት እንደሌለው፣ እንዲሁም ደግሞ መጠቃቃት ወይም ደግሞ መከላከል ወይም ደግሞ በጥቅምህን ለማስጠበቅ የሚደረግ ተጠያቂ እንዳይሆን እርስ በራሳቸው እየተከላከሉ ምን አይነት መንፈሶች አሉ፣ ስትራቴጂክ አመራር እንዳልነበረን ገምግመናል ሲባል በአንድ ወቅት የተፈጠረ ክስተት ብቻ አይመስለኝም። የረጅም ጊዜ ውጤት ነው በእኔ እይታ ማለት ነው። ይሄ ማለት እንግዲህ ድርጅት ውስጥ ወደ በዚህ አይነት የስትራቴጂክ አመራር እጦት እንዲደርስ ምን አይነት ጉዞ ምን አይነት መንገድ ነው የተካሄደ ብለን ስንገመግም፣ ምናልባት ያለፉት 16-17 ዓመታት ወይ 15 ዓመታት የተከማቸ ችግር ነው ብለን ልንወስደው የምንችል ነው። ምናልባት ከየት ይጀምራል ካልን ድርጅቱ በአንድ ሰው የተንጠለጠለ የአንድ ሰው አመራር ልበላዊነት የተረጋገጠበት፣ ሌላው ደግሞ የአንድ ሰው የአንድ መሪ ፎሎወር ሆኖ የቆየበት ሁኔታ ነበረ። እስከ የቀድሞ ጠቅላይ ሚኒስትር ወይ የድርጅቱ ሊቀመንበር የነበሩት አቶ መለስ ከማለፋቸው በፊት የነበረው ማለት ነው። ግን አቶ መለስ ሲሞቱ አንድ ሰው ይመራ የነበረው ድርጅት ኦልሞስት መሪ አልባ ሆኖ ቀረ እንደማለት አይነት አንድምታ ያለው ይመስለኛል። ከዛም ቀጥሎ ይሄ መጠቃቃት እና መከላከል እርስ በርስ መሪ መሰረት አድርጎ ከመታገል ይልቅ ቡድን ሰርቶ አንዱን አንዱን ተከላካይ ዘንድ በመሀሉ የድርጅቱ ዓላማ የህዝብ ጥያቄዎች እነዚህም ተከላክሶ የሚቀርበት እድል ነበረ የሚባለው ለእኔ እንኳን ይሄ አዲስ ነገር አይመስለኝም። ለረጅም ጊዜ የቆየ እንደ ካልቸር የሚመስለኝ ቴሌፍ ውስጥ እና ረጅም የሆነ ባክግራውንድ ያለው ችግር የሚመስለኛል። ለውጥ ይመጣል ተብሎናል። ምን አይነት ለውጥ ነው? ችግር አለብህ የተባለው አመራር ሪኮንሲል አድርጎ ዲፈረንሶችን ነው እየወጣ ያለው ወይስ አንዱ አንዱን አጥቶ አሸናፊ ቡድን ነው ለውጥ ይዤ እየመጣ ነው እያለ ነው ያለው? ምናልባት ለውጡ ምን አይነት ለውጥ ይሆናል? ለምንድን ነው የሚጠቅመው? ለውጡ ለማን አላማ ነው? በማን ነው የሚመጣው? በማንስ ማክሴድ ይቻላል? ይህንን ለመለወጥስ ድርጅቱ ምን አይነት አቅም አለው ወይ የሚለው ብዙ ጥያቄዎች ሊያስከትል ይችላል። እንዲሁ ስትራቴጂክ አመራር ሲባል ምንድን ነው? ስትራቴጂክ የሆኑ ስህተቶች ተሰርተዋል። እነዚህ ስትራቴጂክ ስህተቶች በየጊዜው በኢትዮጵያ ፖለቲካም በትግራይም ብቻ ስናየው፣ እንዲሁም ደግሞ በአፍሪካ ቀንድ በተለይ ትግራይ ከፖለቲካል ኢኮኖሚ ተወዳዳሪነትን የሚያወጣ የኤርትራ መንግስት ጋር ያለው የኖ ዋር ኖ ፒስ ፖሊሲ ትልቁ ስትራቴጂክ ሚስቴክ ይመስለኛል። እና ይህንን ለመፍታት አስበህ ነው ወይ የስትራቴጂክ ሊደርሽፕ የለንም ብሎ እየገመገመ ያለው ድርጅቱ፣ ወይስ ድርጅቱ ሁሉ ማርቻ ከመሰረተ ስትራቴጂክ ሊደርሽፕ እጦት አለን እያለ ያለው? ያም ሆነ ይህ ግምገማዎች ትክክል ናቸው ነው ትክክለኛና መሬት ላይ ያሉ እውነታዎች የሚያንጸባርቁ ናቸው። ዲቴይል ላይ ግን ስንገባ ገና በጥያቄ ምልክት የሚቆይ ይሆናሉ።
አቶ ጌታቸው አረጋዊ፣
ያው ይሄ የመጀመሪያው ግምገማ የስትራቴጂክ አመራር ማነስ የጋራ አላማ አለመኖር እና ፕሪንስፕል የሆነ ግንኙነት አለመኖር ምናምን ተያይዞ የሚታይ ነገር ነው። አሁን ህወሓት ሲገመግም እንደ ፖለቲካል ፓርቲ ኮዝ አለው ለህዝቡ የሚመራበት ስትራቴጂዎች ፖሊሲዎች አስተሳሰቦች አሉት የሀገሪቱ ጥያቄ ለመመለስ የተዘጋጁ ስትራቴጂዎችና ፖሊሲዎች ናቸው ብሎ አምኖ ግን አሁን ያለው ስትራቴጂክ አመራር እነዚህ ፖሊሲዎችና ስትራቴጂዎች በደንብ አውቆ ኢንተርናላይዝ አድርጎ እና በሀገሪቱ በክልሉም የሚፈጠሩ አዳዲስ ሁኔታዎች እየተከታተለ በደንብ እነሱን ተገንዝቦ ምንጫቸውን አውቆ መፍትሄ የማስቀመጥ አቅሙ አንሰዋል ነው መልሱ።
እነዚህ ሁኔታዎች እንግዲህ እናንተ እዛው ሆናችሁ በቅርብ በምታዩት በግልጽ የሚንጸባረቁባቸው ሁኔታዎች ነበሩ? በዛው ሊቀጥሉ ይችላሉ አቶ ጌታቸው?
አዎ፣ ያው ተሰብስቦ ይህን መግለጫ ስላወጣ ነው ስመነሻ አድርገን እየተዋየን ያለ ነው እንጂ ህዝቡ እና የሚመለከተው ሁሉ ይህን ነገር እያለው ቆይተዋል። ቀደም ብሎ ማለት ነው። የህወሓት አመራር ከድሮ ምንድን ነው የነበረው ብቃቱ? ለምንድን ነው ችግሮችን ተቋቁሞ ወደ ድል የመጣ ብለን ስናይ የመጀመሪያ ዋናው ቁልፍ ጉዳይ የጋራ አላማ መኖር ነው። የህዝቡን ትክክለኛ ሁኔታን ግንዛቤ ውስጥ በማስገባት ከዛ ተነስቶ አቅጣጫ ማስቀመጥና ለዛ የተቀመጠው አቅጣጫ ደግሞ እስከ የህይወት መስዋዕት መክፈል ቁርጠኛ መሆን ነው ዋናው የነበረው መገለጫው። ይሄ ነገር በሂደት እንዴት እየተቀየረ እንደሄደና አሁንም ላይ እንዳለ ብዙ እየተባለ ተይዟል። መሐሪ እንዳነሳው ከመለስ ጋር ተያይዞ ሁሉም ነገር መለስ ተቀብሎ ይገበት የነበረ ሁኔታ ነው የነበረው። አመራር በአንድ ቀን የሚወጣ የሚመረጥ አይደለም። በሂደት ነው አመራር የሚመጣው። እና ሂደቱ ያፈራቸው ያመጣቸው አመራሮች ብቁ አመራሮች ከከፍተኛ አመራር ቦታ እንዲለቁ ተደርገዋል። በመተካከትና ባጋጠመ ልዩነት ማለት ነው። እዚህ መለስ ብቻ ሆኖ ሀገሪቱን አጠቃላይ ሁኔታ እየተከታተለ መፍትሄ የሰጠ አመራር የሰጥበት ሁኔታ ነው የነበረው። ስለዚህ አንፎርቹኔት ሚሱ ሲያልፍ እነዛ ሰዎች እዛች ቦታ ተቀመጡና ችግር ተፈጠረ። አሁን ያለው አመራር በጣም ኮራት ላይሆን ይችላል፣ መጥፎ የሆነ እንትን መገለጫዎች ላይኖር ይችላል፣ ግን አቅም ስለሌለው በደንብ እየመራ አይደለም። አሁን ያመነበትና ትክክል ነው ችግሬ ነው ብሎ የመጣ እንጂ አሁን የመጡ አሁን የታዩ ችግሮች አይደሉም። ህዝቡ ውስጥ የታዩ ያሉ ችግሮች መፍታት አልቻለም ይህ አመራር ወደፊት ሊወስደን አልቻለም። ባለፈው በተመዘገቡ እድሎች ነው እየኖረ ያለው፣ ታሪክ ላይ ነው እየኖረ ያለው እያልን እየተናገር ነበር። ይሄ ነው ሪያሊቱ።
የህወሓት ማዕከላዊ ኮሚቴ ባወጣው መግለጫ ላይ ያለው ሌላ ነጥብ ጥልቅ የሆነ ጸረ ዲሞክራሲ አመለካከትና ተግባራት አሉበት ይላል። በዚህ ላይ እንግዲህ አቶ መሐሪ ዮሐንስ፣
ይህም በተደጋጋሚ ሲባል የነበረ ነው። ጌታቸው ቅድም እያነሳው ነበረ። አብዛኞቹ አሁን ድርጅቱ ለረጅም ጊዜ ችግር የለብኝም ጥሩ ነው ያለሁት ጥሩ እየሰራሁ ነው ብሎ ስንትን ሲላቸው የነበሩት ነገሮች፣ ሌላው ህዝብ ደግሞ የተለያዩ ምሁራኖች ወይ የሚዲያ ሰዎች አናሊስቶች ወይ የጊዜው ነው ይህንን ችግር ያለባቸው ሲባሉ አይ የለምን እያሉ መጨረሻ ላይ ነገሮች ከቁጥጥራቸው ውጭ ለመሆን እንትን ሲል ነው እየተቀበሉት ያሉት። በእርግጥ ጸረ ዲሞክራሲ ሆነናል ስንል በየትኛው የዲሞክራሲ መለኪያ ነው የሚለው ምናልባት እንዳይሰፋብን እንጂ አሁን ድርጅቱ እመራበታለሁ የሚለው መስመር አቤታዊ ዲሞክራሲ ነው። አቤታዊ ዲሞክራሲ ደግሞ ዲሞክራሲ ብሎ የሚያስቀምጠው ገደብ ያለው ዲሞክራሲ ነው ወይም ዴቨሎፕመንት ሀገራት ያለው ዲሞክራሲ አይነት አይደለም። ሊሚት ያደርጋል። ድርጅቱ በውክልና ነው የሚመራው። የድርጅቱ ዋና ሶሻል ቤስ የሚባሉ ገበሬው ነው። ላባደሩ አለ ወይ የለም በመሬት ላይ እውነተኛ ላባደር አለ ወይ ሌላ ጉዳይ ሆኖ ዲሞክራሲን ገደብ ሲያደርግ ሰፊው ገበሬና በላባደሩ በንዑስ ባለሀብቱ ወይ ደግሞ በጥቃቅና አነስተኛ ያላቸው በከተማ ያሉት የህብረተሰብ ክፍሎች እነዚህን ወክዬ ትግል አደርጋለሁ የሚል ነገር አለ። ግን እዚህ ላይ ምንድነው ገደብ ያደርጋል? በሀገሪቱ ህገ መንግስታዊ ስርዓት በፈቀደላቸው መንገድ ተመዝግበው ዲሞክራሲያዊ ሰላማዊ የሆነ ትግል የሚያደርጉት ፓርቲዎችን እንደ አማራጭ ፓርቲ ሳይሆን እንደ ጠላት የማየት ቴንደንሲ አለ። ምናልባት ይሄ ሁሌ እንደምንለው ድርጅት ቴሌፍ በትግል ወደ ስልጣን የመጣ ፓርቲ ነው። ስል ጊዜ ጀምሮ ይዟቸው የመጡ ካልቸሮች ፖለቲካል ካልቸሮች በጣም አሉ የማይለቁን ከነዛም ተያይዘን አሁንም ቢሆን ግን ይሄ የጸረ ዲሞክራሲ የሚባለው ሀሳብም እንደ የሀሳብ አማራጭ ወይ የሀሳብ ብዝሀነት ፕሉራሊዝም እንደ ሀብት ያለ መቀበል ተቃዋሚ ፓርቲዎች እንደ ገንቢ የዲሞክራሲ ግንባታ ተዋናይ አካላት ከማየት ይልቅ እንደ ጠላት የመቁጠር እንዲሁም ደግሞ የተለየ ሀሳብ የሚያመነጩ ሰዎችም ሆኑ ሚዲያዎችም ሆኑ የሚዲያ አውትሌትም ሆኑ ምን ሆኑ እንደ ጠላት የመቁጠር ባህል አለ። ዲፕሩፍ የሆነ ማለት ነው። ዘንድ ከዚህ አንጻር ስናየው ድርጅቱ ጸረ ዴሞክራት ባህሪ ያለኝ የሚለው ትክክል ነው። መልሶ ደግሞ አሁንስ ምንድን ነው የሚያደርገው? ከዚህ ምን መውጫ መንገድ ሲዘጋጅ ነው ይህን ችግሮች አሉ የሚለው እያለ ያለው እና በምን ሊፈታቸው ነው የሚለው ነው እንጂ ጥያቄ ውስጥ የሚገባት ነው። ተመሳሳይ አሁንም ቀድም እንዳልኩት ግምገማው ትክክል ነው። መሬት ላይ ያለ እውነታ ግን ደግሞ ዲፕሮቱ የሆነ የስቴንለስ ካልቸር ነው።
እሺ፣ አቶ ጌታቸው ከዚህ የተለየ አመለካከት ካሉት አልብለዚያ ወደ ሌላው ጥያቄ ልንሄድ ይችላል።
ወል ፕረ ዲሞክራሲያዊ ባህሪ ዋልብን ሲል ፓርቱ የገመገመበት እና እኛ የምናይበት የተለየ ሊሆን ይችላል። አሁን ለምሳሌ አብዮታዊ ዲሞክራሲ ነው ራሱ ወደ ፀረ ዲሞክራቲክ የሚወስደው ሚሊየም ሀሪ ግን የራሱ አስተያየት ነው ሊሆን የሚችለው። ፓርቲው በዚህ መንገድ ሊገመግም አይችልም። ፓርቲው ስለ ዲሞክራሲና ፀረ ዲሞክራሲ ሲገመግም በሶስት እንትን ነው ከፍሎ ያየው። አንደኛ ይህ አመራርም ይሁን ማንም አባል እያንዳንዱ ግንኙነት ያለው የዲሞክራቲክ ሁኔታ ነው። ሁለተኛ ፓርቲው አሰራሩን በሚፈቅደው መሰረት እየሄደ ነው ወይ ብሎ ነው የገመገመው። ይሄ ሂደቱ ዲሞክራቲክ አልነበረም ነው። ሰዎቹም በግለሰቦች ደረጃ አባልም አመራርም የነበረው ግንኙነት ዴሞክራቲክ ግንኙነት አይደለም ብሎ ነው የገመገመው። ሶስተኛው ፓርቲው በዋናነት የሚመራው የትግራይ ክልል ነው። ስለዚህ የትግራይ መንግስት የትግራይ ዜጎቹ ዴሞክራቲክ ኤንቫይሮንመንት ነበር አልነበረም ብሎ ነው። ይሄ ዜጎች መብት የምንለው ማለት ነው የመደራጀት ነፃ ሚዲያ የመኖር ሀሳብን በነፃ የመግለጽ ምናምን የሚባሉ በደንብ በአግባቡ እንዲተገበሩ አላረኩም ነው አመራሩ እያለው ያለው፣ ድርጅቱ እያለው ያለው። እንደ አንድ ነዋሪ እንደ ዜጋ ሳየው አብዮታዊ ዲሞክራሲ በራሱ ጸረ ዲሞክራቲክ ነው። ሁኔታው ዲሞክራቲክ እንዲሆን አያረግም። የመሀሪ አገላለጽ አልጋራም። አብዮታዊ ዲሞክራሲ የሚፈቅደውን አሰራር ሂደት በህዝቡም በድርጅቱም ሊኖር የሚችል ዴሞክራቲክ ኤንቫይሮንመንት መፍጠር አልቻለም አመራሩ በሚል ነው የምገልጸው።
እሺ፣
አንድ ነጥብ ለመጨመር አብዮታዊ ዲሞክራሲ እንደ ችግር ያስቸጋሪ የሚያደርገው እና በፕራክቲስ ደግሞ ትግራይ ላይ እያየን ያለው ለባት በኢትዮጵያ ደረጃ የምናየው የእኔ አውቅልሃለሁ አስተሳሰብ ነው። ህዝቡን እየበደለ ያለው የድርጅቱ አመራር የድርጅቱ ካድሬ ሆኖ እያለ አመራሩና ካድሬውን እየበደለው ያለውን እየፈጠረው ያለውን ግፍ የሚኮንን ኃይል ራሱ እንደ ጠላት የሚቆጥር አካሄድ ነው። ይሄ ደግሞ እልም ያለ ጸረ ዲሞክራሲ ነው።
በግምገማው የሰፈረው ሌላ ነጥብ የአዲሱ ወጣት ትውልድንና የምሁራንን አቅም ማነጽ ማሰለፍና መጠቀም ላይ መሰረታዊ ጉድለት አለበት ይላል እና በዚህ ላይ እንግዲህ አቶ ጌታቸው አረጋዊ
ይሄ ነው እኔ ዋናው የድርጅት ችግር የሚመስለኝ። ተፈጥሯዊ የሆነ ሂደት ይጠብቆ እንዲሄድ አላደረገም። የአመራር መተካካቱ የሆነ መካኒካል በሆነ መንገድ መተካከት አለ ብሎ አንድ ፎርሙላ መጣ። ክሊር የሆነ አሰራር የለውም፣ መርህ የለውም። ስለዚህ ቦታ የያዘ ሊቀመንበር ሰው ማውጣት የፈለገበትን ያወጣል፣ ማቆየት የፈለገውን ያቆያል። እና ይሄ በጣም የጎዳው ይመስለኛል። ተፈጥሯዊ የሆነ ሂደት ጠብቆ አዲሱ የተማረ ወጣት ወደ አመራር እንዲመጣ የማድረግ መካኒካል በሆነ ነገር የሚመጣ አይደለም። ሁኔታውን ማመቻቸት ክፍት ማድረግ መድረኩ ግን አመራሮቹ ያደረጉት ምንድን ነው? ባለፈው አምስት ስድስት ዓመታት አቅም ያለው ወጣት የሚጠይቅ እውቀት ያለው ለአመራርም አስፓየር የሚያደርግ ከሆነ መምታት፣ ማባረር፣ ሁኔታውን እንዳይመቸው አድርገ እንዲወጣ ማድረግ ነው የነበረው እና ይሄ በጣም ትክክለኛ ግምገማ ነው። ይሄ ካላሻሻለም ድርጅቱ መቀጠል አይችልም ብዬ ነው ማለት።
አቶ መሐሪ
ጌታቸው ያለው ይጋራል በተወሰነ መልኩ። ለሰፋ አድርጌ ለመግለጽ ያህል ግን ምንድነው የተፈጠረው? ድርጅቱ በሆነ በተለይ ከ97 ምርጫ አካባቢ ጀምሮ አባልነት ክፍት አደረገ። ማስ የድርጅቱ መርሆች አውቆ የፖለቲካ ጥንካሬውን ለሚወክለው ህዝብ ያለው ህዝባዊነት እንዲሁም ደግሞ የተነሳበትን አላማዎች በደንብ ያወቀም ነው ወይ ብሎ ሳይገመግም ሰው በማስ ነው የሚገባው ወደ ትፔሌሽ ምን ፍለጋ ጥቅም ፍለጋ ለጥቅማቸው ብቻ እንጂ ለድርጅቱም ህልውና ለሀገሪቱም ለህዝቡም ህልውና የትግራይ ህግም ማስፈጠን ምንም ግድ የሌላቸው አባላት ውስጥ ያሉትን ወይ ውስጥ የነበሩትን አሁን የአመራር አቅም ፈጥረው መተካካቱን ቀጣይነት እንዲኖረው ማድረግ የሚችል የነበሩ ሰዎችን የራሳቸው ጥቅምን ለማስጠበቅ እንዲወጡ አድርገዋል። ትግራይ ላይ ያለው ወይ ደግሞ የትግራይ የተማረ ወጣት እስከ ቅርብ ጊዜ እኮ የድርጅት አባል ነበረ። የምትቀማቀው ፊታቸውም አባል ነበረ፣ እኔም አባል ነበር፣ ሌላ ጓደኞቻችንም አባል ነበሩም። አዲሱ ትውልድ የሚባለው በድርጅት ውስጥ ነበረ። መጨረሻ ላይ ድርጅትን ትቶ ነው የወጣው። በሁለተኛ በኩል ደግሞ ሀሳብ የለም ድርጅት ውስጥ ያረጀ ያሰጀ ሀሳብ ነው ያለን። ወጣቱ የተማረው ወጣት አዲስ ሀሳብ ይዞ ሲመጣ ድርጅቱ በዚህ መሄድ አለበት ሲል በድርጅት ውስጡ ነው በአባልነት ተሰልፎም ሀሳብ ማምጣት መጣ ኖ አንተ ባልኩ አይሄድም አንጃለ በማዕከላዊ መካነ ምናምን ተብሎ እየተመታ ወጣ። አሁንም ቢሆን መሰረታዊ የሆነ የአስተሳሰብ ለውጥ ካላመጣ ድርጅቱ ላለፉት ጊዜያት የሄደበትን ጉዞ የፈጠራቸው ስትራቴጂክ ስህተቶች ዜጋ ናቸው ብሎ አዲስ ሀሳቦች እንዲመጡ አይዲዮሎጂውን መርምሮ እንደ አዲስ ማስተካከያ ማድረግ የማይችል ከሆነ አሁንም ቢሆን ወጣት አስገባለሁ ግን ድርጅቱ እከተለዋለሁ የሚለውን መስመርም የልማትና ሶሉሽን ስትራቴጂዎችን በጣም ጠባብ አውቶሴት ናቸው። አዲሱን ዳይናሚዝም ማስተናገድ አይችሉም።
ከትግል አጋሮቹ ወይም የትግል አጋሮቹ ከሆኑት ድርጅቶች ጋር ችግር እንዳለበትም ይጠቅሳል። እና በዚህ ላይ እንግዲህ አቶ ጌታቸው
ያው እንግዲህ እዛ ውስጥ ምን ብለን እንደገመገመ እንኳን ባናቅ ግን አጠቃላይ ሀገሪቱ ውስጥ ያለው የስልጣን ሽኩቻ ያየነው ነው። አቅም የሌለው ስልጣን ለሌላ ለግል ጥቅም የሚያውል ስልጣን አብይ የሚያደርግ ኃይል በጣም እየታየ ነው። በጣም ሪአክሽነሪ የሆነ አዳር የሆነ እንቅስቃሴዎች አሉ። ብሔር መሰረት አድርጎ አንዱን ብሔር ሌላኛው ብሔር ነው ወይም የሌላኛው ብሔር ድርጅት ነው እየበደለ ያለው የሚሉ ፕሮፓጋንዳዎች እያየንበት ያለው ሁኔታ ነው ያለው። ከዚህ ጋር ተያይዞ የኢህአዴግ አራቱ ድርጅቶች የጋራ አላማ ኑሯቸው በጋራ ኮንሰንሰስ ላይ ሆነው እየመሩ እንደሆነ እየታየ ነው። አንዱ የህወሓት አባል የሆነ በግልጽ ብአዴን ወይም የኦህዴድ አባል የሆነውን እንደ ብአዴን እንደ ኦህዴድ ሲወስና ሲሳደብ ዘፕዚትም እንደዛ የኦህዴድ አባል ሆኖ ግን ህወሓት ሲኮንን የሚታይበት በሶሻል ሚዲያ ይሄ የሚታዘብበት ጉዳይ ነው ያለው። ስለዚህ ጥሩ የሆነ እንትን ላይ እንዳልነበሩ የሚታይ ነገር ነው። ይሄ እንዴት ነው የገመገሙት? እንዴት ነው የሚያደርጉት? ወደፊት እናየዋለን። ግን እኔ የሚሰጠው አስተያየት ምንድን ነው? መጀመሪያ የሀገሪቷን የቀጣይ እጣ ፈንታ ማየት እና አሁን ያሉ ችግሮች ፈታ እንዴት ነው መሄድ አለባት፣ ህዝቡ ምንድን ነው የሚፈልገው የሚል አጀንዳ ከተያዘ ችግር የለውም፣ ልዩነት አይኖርም። አይ የራሴ ዝና የራሴ ጥቅም እዚህ ላደርግ የሚል አሁን የሚታይ ካለ አዲስ ህዝበኝነት ፖፕሊስ ትረንድ አንጻር ከታየ ግን አደገኛ ነው የሚሆነው። እንዴት አብሮ ይሄዳሉ? እንደዚህ በጣም ፖላራይዝ የሆነ ግንኙነት አንድ ድርጅት ውስጥ ተፈጥሮ እንዴት ነው የሚካሄደው የሚለውን በጣም ያሳስበኛል። በነገራችን ላይ የብአዴንም የኦህዴድም የኢህአዴግም የሁሉም አንድ ፕሮግራም ነው። ምንም አይነት ልዩነት የለውም፣ ኮማም ልዩነት የለውም። እና አንድ ፕሮግራም ሆነህ ግን የየብቻ በጣም የተለያየ እንትን መሄድ መሪ የመሆን መፈለግ እና መሪ መሆን ያለ ነው የሚመስለኝ። ስለዚህ ህወሓት ይሄ ችግር ነው ብሎ ገምግሞታል። እንዴት ነው የሚፈታው? እንዴት ነው የሚሄድ ያለበት? ያው ወደፊት የሚናየው ይሆናል።
አቶ ምሐሪ ዮሐንስ፣
እኔ እዚህ ላይ ከጌታቸው ለይተህ ሀሳብ ሊኖረው ይችላል። አሁን በሀገሪቱ ያሉ በተለይ ደግሞ የትግል አጋሮች ወይም ደግሞ በተለይ ኢህአዴግ ውስጥ ያሉት አራቱ ብሔራዊ ድርጅቶች የነበረው ግንኙነት ምን ላይ እንዳለ ያው አልደግሞም። ቅድም እየተነገረ ያለው መሬት ላይ ያለው እያየን ያለ ነው። ሀገሪቱ ላለፉት ሁለት ዓመታት በተከታታይ ከቀውስ ሳትወጣ የሀገሪቱ ህልውና አደጋ ላይ የጣለ ሁኔታ የፈጠረበት ሁኔታ ነው ያለው። ይሄ ከየት የመነጨ ነው ብትይኝ፣ ተመልሼ አሁንም ቅድም ያነሳኋቸው ነገሮች አሉ። አብዮታዊ ዲሞክራሲ አሰራር ተከትሎ ከጭና 7 ዓመት በኋላ የመጣው በአንድ ሰው ላይ የተንቀለጠለ እንዲሁም ደግሞ ኢህአዴግ ራሱን በአንድ ጠባብ ቤቱን ዘግቶ የከፍተኛ አመራሩ ወይ ደግሞ በፖለቲካ ደረጃ በምክር ቤት ደረጃ ያሉ ሰዎችን ብቻ ሰብስቦ በራሱ ጠባብ መነጽር እያየ በተቋሞችና በህግ የተመሰረተ ሳይሆን በሰዎች በሽንግልና በምናምን ደግሞ የሰዎች ትክክል ላይ የተመሰረተ አካሄድ የፈጠረው ናቸው ብዬ ነው የሚገመግመው። በተለይ ደግሞ ይሄ የቀድሞ ጠቅላይ ሚኒስትር የቀድሞ የኢህአዴግ ሊቀመንበር አሁን በህይወት የሚጣ ተመለስ ማለት ነው ስልጣናቸው ለማደላደል በዋናነት ፌዴራሊዝሙን ራሱ እውነተኛና ዴሞክራሲያዊ ፌዴራሊዝም እንዳይሆን ጨፍግገው ይዞ በየጊዜው ሲለፈለፍባቸው የነበሩ ቃላቶች አሉ። ጠባብ ትምክተኛ ምናምን እያለ እውነተኛ በህግና በተቋማት የተመሰረተ ስርዓት ዴሞክራሲያዊ ስርዓት ከመገንባት ይልቅ በጣም አፋኝ የሆኑ የፍረጃ ቃላት ጠባብ ምናምን እያሉ ይዘው የቆዩ ነገር አለና እሳቸው ሲሞቱ የስልጣን ሽኩቻውም ሲመጣ በኋላም የሀገሪቱ የፖለቲካ ለውጥ የፖለቲካ ዳይናሚዝም ኢህአዴግ ከሚያስብበት አንግል ውጭ ሆነው ሰጥተው የፖለቲካ ጫና ህዝቡ ላይ የሚደርሰውን የፖለቲካ ኢንዶክትሪኔሽን የፖለቲካ አስተሳሰብ ከኢህአዴግ አስተሳሰብ ውጭ እየወጣ እንዲሁም ፓርቲዎችም ብሔራዊ ፓርቲዎች ኦሮሚያና አማራ ክልል ላይ ያሉ ወደዛ እያዘነበሉ የሚሄድበት ነገር እየተፈጠረ ይመስለኛል። እና በዋናነት ይሄ ኢህአዴግ በህግ የበላይነትና በተቋማት የበላይነት እንዲሁም ደግሞ ስርዓት ያለው አሰራር ባለመከተል ከዛ ይልቅ በሰዎች የተመሰረተ የሽንግልና የሚመስል ነገር አንተ ይህን ይውሰድ አንተ ይህን ይውሰድ ነው አንተ ይዞ ጠባብ ድርድር ላይ የተመሰረተ አሰራር የፈጠሯቸው ናቸው። ከዛ ቀጥሎ በተፈጠረው የፓወር ጋፕ ማን ስልጣን ያዝ ማን ኢንፍሉዌንሻል ይሆን የሚለውን በመሀል ሀገር ወይ ደግሞ በማዕከላዊ መንግስት የተፈጠሩ ሽኩቻዎች አሉ። አሁንም በግልጽ እያገናቸው ያለ ነው። ኦፊዲዮን እያነሳው ያለው፣ ባህሪንም እያነሳው ያለው፣ መላፊ ላለው ድርጅቶችም ላይ ያለ የሚላቸው ነገሮች እነዚህ ነገሮች ናቸው ብዬ ነው የምወስደው። ስቴልስ ጥፋቴ ነው፣ ከትግል አጋሮች ጋር የነበረኝ ግንኙነት ችግር ነበረበት፣ ለዚህ ደግሞ ተጠያቂ ነኝ ካለስ ትክክለኛ ግምገማ ነው። በዋናነት ግን አሁንም እንዴት ይፈታዋል የሚለው ያው መግለጫ ትንሽ ተወስ ያለ ስለሆነች ዝርዝር ነገሮችን ቤታቸው እንዳለው አላየንም አልሰማንም። ምን ብሎ እንደተወያየ ግን አሁንም ቢሆን ትናንትና በከባድነት ያስፈርጅ የነበረ ጥያቄ አሁን ዲሞክራሲያዊ ጥያቄ ሊሆን ይችላል። ትናንትና በድንገት የሚያስፈርጅ የነበረውን አሁን ዲሞክራሲያዊ ጥያቄ ነው ብሎ የህዝብ የማስ ሳፖርት ሊኖረው ይችላል እና ጥንቃቄ የሚያስፈልገው ነገር ነው።
እሺ፣ እንግዲህ አቶ ጌታቸው አርጋዊ፣ አቶ መሐሪ ዮሐንስ ለሰጣችሁን ማብራሪያ በጣም እናመሰግናለን።
እኔም አመሰግናለሁ።